ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
አድማጮቻችን ከመጽሐፍት ዓለም ፕሮግራማችን የሚተላለፍበት ክፍል 2 ዝግጅታችን አሁን ይጀምራል። በ1928 ዓ.ም ተመረጠ የፋሽስት ጣሊያን ወረራ ወቅት ኢትዮጵያውያን አርበኞች ያደረጉትን ተጋድሎ በሚመለከት በቼኩ ተወላጅ በአዶልፍ ፓርለሳ ከተጽፎ በተጫነ ጆብሬ መኮንን የተተረጎመውን የሐበሻ ጀብዱ መጽሐፍ ትረካ ክፍል 4 እናሰማለን። በዚህም የተክላላ ፕሮግራማችን ፍጻሜ ይሆናል። በቅድሚያ ዜናውን በድጋሚ እናሆ።
ወያኔ ህዝብን ለመግደልና ለመጨፍጨፍ ባቋቋመው ኮማንድ ፖስት አማካይነት በየቦታው የሚታሰረው የሚደበደበውና የሚገደለው ህዝብ ቁጥር ከጊዜ ወደ ጊዜ እየጨመረ በመሄድ ላይ ነው። ማክሰኞ ሚያዝያ 2 የወያኔ አጋዚ ጦር አባላት በአለማያ ዩኒቨርሲቲ ተማሪዎች ላይ ባካሄዱት ጥቃት 32 ተማሪዎች በጽኑ የተጎዱ መሆናቸው ታውቋል። የተጎዱት ተማሪዎች ወደ ድሬዳዋና ሐረር ከተሞች ወደሚገኙ ሆስፒታሎች ሄደው እንዲታከሙ በዩኒቨርሲቲ ውስጥ ያሉት ሐኪሞች ቢያዝም የአጋዚ ጦር የከለከለ መሆኑ ታውቋል። የአስቸኳይ ጊዜ አዋጁ ከታወጀ ጀምሮ የወያኔ ኮማንድ ፖስት ከአለማያ ዩኒቨርሲቲ ከ20 የሚበልጡ ተማሪዎችን ወስዶ በማሰር እያሰቃያቸው ሲሆን ይህን በመቃወም ተማሪዎች ለሳምንታት ትምህርታቸውን አቁመው እንደነበረም ይታወቃል። የዩኒቨርሲቲው አስተዳደር ለተማሪዎቹ ምግብ በመከልከሉ ተማሪዎቹ ከቅጥር ግቢ ወጥተው ምግብ ፍለጋ በከተማው የተሰማሩ መሆኑ ሲታወቅ አሙስ ዩኒቨርሲቲው ባወጣው ማስታወቂያ ተማሪዎቹ ትምህርት የማይጀምሩ ከሆነ ከዩኒቨርሲቲው የሚባረሩ መሆናቸውን ገልጸዋል። ረቡዕ በወለጋ ቄለም ወረዳ ከምቦ በተባለች መንደር ነዋሪ የሆኑ የሰባ ዓመት ሽማግሌ አቶ መርዳሳ ያደሳ በወያኔ አጋዚ ጦር የተገደሉ ሲሆን ልጃቸው በጥቃቱ የቆሰለ መሆኑም ተነግሯል። በጎጃም፣ በጎንደር፣ በወሎና እንዲሁም በሌሎች አካባቢዎች በተመሳሳይ ሁኔታ በርካታ ዜጎች ተይዘው እየተሰሩ መሆናቸውም ይነገራል። በሐረርና በአሩሲ ብቻ በቅርቡ የታሰሩ ወጣቶች ቁጥር ከ5000 በላይ እንደሆነ አንዳንድ ምንጮች እየጠቀሱ ይገኛሉ። የታወቀው መምህርና ብሎገር ስዩም ተሾመ ታዬ ደንዳ እንዲሁም ተያዘ 30 ቀን ያለፈው እስካሁን ፍርድ ቤት ያልቀረበው በባህር ዳር ዩኒቨርሲቲ 5ኛ ዓመት ተማሪ የሆነው ቶማስ ጀጃው በቅርቡ የተያዙት መካከል የሚጠቀሱ ናቸው። ይህ ሁሉ ግድያና እስራት የሚካሄደው በቅርቡ ጠቅላይ ሚኒስትር የሆነው አብይ አህመድ ረቡዕ ባምቦ ከተማ ተገኝቶ ትግስት ይኑራችሁ ትንሽ ጊዜ ስጡን በማለት ነዋሪውን በተማጸነበትና አሙስ ከተቃዋሚ ፓርቲ አመራር አባላት ጋር ተገናኝቶ ውይይት ያካሄዳል በተባለበት ሁናቴ ነው። በአሁኑ ወቅት የአስቸኳይ ጊዜ አዋጁ ሽፋን በማድረግ አገሪቷን በፈላጭ ቆራጭነት የሚያስተዳድረው የወያኔው አጋዚ ጦር ነው። በዚህ ዓመት ይካሄዳል ተብሎ ይጠበቅ የነበረው የአዲስ አበባና የድሬዳዋ ከተሞች እንዲሁም የአካባቢው ምርጫዎች ወደሚቀጥለው ዓመት እንዲተላለፉ የወያኔ ፓርላማ የወሰነ መሆኑን ተነገረ። ለምርጫዎቹ መተላለፍ በየአካባቢዎቹ ያለው የጸጥታ ችግር እንደ ምክንያት የተሰጠ ሲሆን በሚቀጥለው ዓመት በየትኛው ወር ላይ ማካሄድ እንደታቀደ ግን የተሰጠ ማብራሪያ የለም። ምርጫው እንዲዛወር የተደረገበት ዋናው ምክንያት ግን ህዝብ ለወያኔ ቡድን ያለውን ከፍተኛ ጥላቻ ለማጭበርበር የሚያስችል ሁኔታ ባለመኖር ነው የሚሉት በርካቶች ናቸው። የወያኔ ባለስልጣኖች በአሁኑ ወቅት ትኩረት ሰጥተው እየሰሩበት ያለው የተለያዩ አስመሳይ ሁኔታዎችን በመውሰድ የህዝቡ ትግል ሊበርድ የሚችልበት ሁኔታ መፍጠር እንጂ ስለ ምርጫ ብዙ ደንታ የሌላቸው መሆኑም ይታያል ተብሏል። ለዛሬ ያለን ዜና በዚሁ ተጠናቀቀ። Thank you.
ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጻሕፍትን የምንተርክበት ነው።
የሀበሻ ጀብዱ በአዶልፍ ፓርለሳክ ተጽፎ በተጫነ ጆብሬ መኮንን የተተረጎመ ታሪካዊ መጽሐፍ አዲስ አበባ ዩኒቨርሲቲ ፕሬስ 2002 ዓመተ ምህረት ክፍል 4 አሁን ሜዳውን ጨርሰን ለሁለት በተከፈለ መሬት ውስጥ ገባን። ያባይ ሸለቆ። በዚህ ያባይ ሸለቆ ውስጥ ብዙ ነጫጭን ቀጭን ገመድ የሚመስሉ ነገሮች ይታዩናል። ለኛ ነጭ ቀጭን ገመድ የሚመስሉ ነገሮች ያባይ ገባር ወንዞች ናቸው። ወዲያው አንድ ብርማ ትልቅ ዘንዶ አየው። ሚሻክ ወደኔ ዞር ብሎ የሆነ ነገር ሊነግረኝ ሞከረ። ግን አንዲትም ቃል ልሰማው አልቻልኩም። እንዳልሰማሁት የተረዳ መሰለኝ በጣቱ ወደዚያ ብርማ ዘንዶ ቁልቁል እያሳየኝ ጥቁር አባይ ብሎ መስታወቱ ላይ ጻፈልኝ። አዎ ለኔ ብርማ ዘንዶ መስሎ የታየኝ ነገር ትልቁ ያባይ ወንዝ የጥቁር አባይ ነበር። አባይ የሸዋና የጎጃም ጠቅላይ ግዛት ድንበር። ያባይን ወንዝ ተከትለን በርካታ የጎጃም ተራሮችን እየታከክን ስንበር ቆይተን አሁንም ሚሻክ ባቢች በአውሮፕላኗ የፊት መስታወት ላይ ጣና ብሎ ጻፈ። የጣና ሐይቅ የጥቁር አባይ መነሻ ምንጭ። ጥቁር አባይ የወሎን የጎጃምን የሸዋንና የወለጋን ተራሮች እየናደ የሚወስድ ሌባ። የሱዳንና የግብጽ የዳቦ ቅርጫት ጣናና ጥቁር አባይ። ከዚያም ለሚቀጥለው ሩብ ሰዓት ያህል ስንበር ቆይተን በርካታ ጥቋቁር ጠብታዎች የሚመስሉ ነገሮችን ማየት ጀመርን። እነዚህ ከፍ ብለን ስንበር እናያቸው የነበሩት ጥቋቁር ነጠብጣቦች ዝቅ እያልን በበረን ቁጥር የኢትዮጵያውያን መኖሪያ የጎጆ ቤቶች መሆናቸውን ለየን። የጉዟችን መጨረሻ የደብረ ታቦር ከተማ ነበረች። ሚሻክ እንዲህ ዝቅ ብለን እየበረን በምንዞረው ደብረ ታቦር ከተማ እንደምናርፍ በምልክት ነገረንና አሁንም ደብረ ታቦርን ዝቅ ብሎ ወርዶ እየበረረ የማረፊያ ቦታ ይፈልግ ጀመር። በበጌ ምድር በወቅቱ አጠራር ዋና ከተማ በደብረ ታቦር ራስ ካሳ ኃይሉ ዘዳርጌ የሰላሌው ይጠብቁናል። ሚሻክ ጥቂት ሲፈልግ ቆይቶ ለማረፊያ ቦታ የተመረጠውን ሜዳ ነጭ ነጠላ ምልክት ተዘርግቶበት አገኘውና በቀጥታ ወደ ሜዳው በመብረር ፍጥነቱን ቀንሶ የማረፊያውን ቦታ ሁለት ጊዜ ከዘረ በኋላ ያለ ብዙ ችግር አረፈ። ከአውሮፕላኗ ውስጥ እንደ ሰከረ ሰው እየተወላገድን ስንወርድ ራቅ ብለው የእኛን ማረፍ በጉጉት ይጠብቁ ከነበሩ ሰዎች መካከል ሁለት ሹሞች በወታደሮቻቸው ታጅበው ፈጠን ባለ እርምጃ መጡ። ረጅሙና ወጣቱ ጀነራል የራስ ካሳ የበኩር ልጅ ደጃዝማች ወንዶሰን ካሳ ሲሆን፣ ሁለተኛው አጠርና ካሳ ያለው ደግሞ የንጉሠ ነገሥቱ ሰው ራስ ካሳን እንዲያማክር ከአዲስ አበባ የተላከው በጅሮንድ ለጥይበሉ ነው። እነዚህ ሁለት ከፍተኛ ሹሞች አውሮፕላኗ ያረፈችበት ቦታ ደርሰው ከልብ የመነጨ አቀባበል አደረጉልን። እንዲህ አይነቱ ልብ የሚነካ አስደሳች አቀባበል በኋላ ከጀነራል ወንደሰን ጋር ጎን ለጎን በተዘጋጁልን ፈረሶች ላይ ተቀምጠን ወደ ደብረ ታቦር ከተማ ጉዞ ጀመርን። በመንገዳችን ሶስት ሙዚቀኞች ወይም ጥሩምባ ነፊዎች ያለማቋረጥ የሙዚቃ መሳሪያቸውን በኃይል እያስገደዱ ከፊት ለፊታችን ይሮጣሉ። ከሙዚቀኞቹ ቀጥሎ ወታደሮች በሶስት ረድፍ ተሰልፈው እጅግ በሚያስደንቅ ሁኔታ ይረግጣሉ። ወታደሮቹ ቀጥሎ ቁጥር ስፍር የሌላቸው የደብረ ታቦር ከተማ ነዋሪዎች ተከትለውናል። እኛ በዚህ መልኩ አጀብ አጀብ ሆነን ደብረ ታቦር ቤተ መንግሥት ስንገባ ሚካኤል ባቢች አውሮፕላኑን አስነስቶ ወደ አዲስ አበባ በረረ። በቤተ መንግሥቱ ራስ ካሳ በታላቅ ትዕግስትና ጉጉት ይጠብቁናል። ምዕራፍ 6 በራስ ካሳ ቤተ መንግሥት። ከጣና ሐይቅ በስተምስራቅ ከባህር ወለል 3000 ሜትር በላይ ጉብ ካለችው የበጌ ምድር ጠቅላይ ግዛት ዋና ከተማ ደብረታቦር ስንደርስ የራስ ካሳ ሹማምንት ተቀበሉን። ቀጥሎም ራስ ካሳም በቤተ መንግሥታቸው እንደሚቀበሉን ተነገረንና ወደዚያው እየተጣደፍን ከደጃዝማች ወንዶሰንና ከበጅሮንድ ለጥበሉ ጋር አመራን። ደብረታቦር እስካሁን ካየኋቸው መንደሮች የምትለይበት ነገር ቢኖር ስፋቷና ከፍታዋ ብቻ ነበር። ሌላው እንደ ሌሎች መንደሮች ሁሉ በሳር ጎጆ የተሞላች ነበረች። የደብረታቦርን ከተማ እኩል ሰንጥቀን ሽቅብ ወደ ጉብታው ስንወጣ በከተማዋ በስተመጨረሻ ላይ የራስ ካሳ የእንጨት ቤተ መንግሥት ጉብ ብሎ በታላቅ ኩራት ተኮፍሶ ይታያል። ቤተ መንግሥቱ በሦስት ዙር የድንጋይ አጥሮች ዙሪያውን የታጠረ ነው። ግንቡ ካልተጠረበ ድንጋይ የተገነባና ላይ በላይ የተደራረበ የካባጥር ሲሆን ይሄ የካባጥር ከወገቡ በላይ በአጋም ሽምጥ ታጥሯል። እያንዳንዱ ግንብ እንደ አንድ በር ሲኖረው በሮቹ በሁለት በሁለት ወታደሮች ይጣበቃሉ። እነዚህን የግቢውን በሮች ባለፈን ቁጥር ወታደሮቹ መሳሪያቸውን እንዳነገቱ በተጠንቀቀው ሰላምታ ይሰጡን ነበር። ሶስተኛውን በር እንዳለፍን ካሉት ሶስት ቤቶች ወደ መሐከለኛውና ትልቁ ቤተ መንግስት አሽከርየው እየመራን ገባን። ራስካሳ በቤተ መንግስታቸው የልፍኝ አዳራሽ ውስጥ በፋርስ የአበባ ምንጣፍ ላይ በዙፋናቸው እንደተቀመጡ ተቀበሉን። ራስካሳ እድሜያቸውን ለመገመት የሚያስቸግር ቢሆንም በ50ዎቹና በ60ዎቹ እድሜ መካከል የሚመደቡ ሰፋና ደንደን ያለ ሰውነት ያላቸው ሆኖ ክቡና በስሱ የተላጨ ጺማቸው በተፈጥሮ ብልህና አዋቂ መሆናቸውን ያጋልጣል። የሚጎድል ነገር ቢኖር እንዳብዛኞቹ የኢትዮጵያ ሹማምንት የጦር መሪዎች በራስ ቀላቸው ላይ ያጎፈሬ አለመኖሩ ብቻ ነው። ራስ ካሳ መላጣ ባይባሉም የራስ ጸጉራቸው መሳሳቱ ያስታውቃል። ራስ ካሳ ልክ እንደ ልጃቸው እንደ ደጃዝማች ወንደሰን ሁሉ እጅግ ልብ በሚነካ ሁኔታ በደስታ ተቀበሉን። ረጅሙን የኢትዮጵያውያን ሰላምታ ከተለዋወጥን በኋላ ቀጥለው በአዲስ አበባ ስላሉ አዳዲስ ዜናዎች ለረጅም ጊዜ በዝርዝር ሲጠይቁኝ እኔም ለጥያቄያቸው የምችለውን ያህል ከመለስኩ በኋላ ንጉሠ ነገሥቱ በእጃቸው ጽፈው የሰጡኝን የመሸኛ ደብዳቤ እየሰጠው ስለተላክንበት ግዳጅ በሰፊው አስረዳው። በዚህ መልኩ ስለአዲስ አበባና በአዲስ አበባ ለጦርነቱ ስለሚደረገው ዝግጅት በማውራት ላይ እንዳለን ራስ ካሳ ድንገት የጨዋታ መስፈራቸውን ለውጠው ጣሊያኖች የመርዝ ጢስ ይጠቀሙ ይሆን አሉኝ። ባልጠበቅኩት ሁኔታ ስለጠየቁኝ በጣም ተገረምኩ። ግን ምን መመለስ ነበረብኝ? ሊጠቀሙ ይችሉ ይሆናል፣ ሙሶሎኒ አያደርግም አይባልም አልኳቸው። ቢጠቀምም እኛ መፍራት የለብንም አሉ ፍጹም በራስ መተማመን በሞላበትና ምስጢራዊ በሆነ ቃል። ቀጥለውም ሌት ተቀን የጢስ መርዝ መከላከያ ጭምብል እየሰራን ነው አሉኝና አሽከራቸውን ከማየታቸው ፈጥኖ አመጣና አንድ ከተራ ጨርቅ የተሰራ በራስ የሚጠለቅ በሁለቱም አይኖች ትክክል መስታወት የተለጠፈበት ጭምብል መሳይ ቡትቶ አሳዩኝ። ቀጥለውም ያ ደግነት የተሞላበት ፈገግታቸው ሳይለያቸው ታዲያ ምን ትላለህ አሉኝ። እኔ ግን በጭምብል መሳይ ነገሩ የተለጠፉትን መስታወቶች እንዳየው ቤተ መንግስት ገባ ጀምሮ ግራ የገባኝ ነገር ተገለጠልኝ። የቤቱን መስኮቶች ስቃኝ ባይናቸው ይከተሉ ይኖሮ ሳቅ እያሉ የልጄ ደጃዝማች ወንድወሰን ግኝት ነው አሉኝ። ቀጥለውም አሁንም ሳቅ እያሉ እና ምን ትላለህ? ጭምብሉ ያው የቀረው ነገር ቢኖር ያ አፍ አካባቢ ተገጥሞ የሚንጠለጠለው ነገር ብቻ ነው ሲሉኝ ለዚያውም በታላቅ ኩራት ምን ልበላቸው? እንኳን ይሄ ተራ ኋላ ቀር ለዚያውም ማጣሪያ የሚባል ነገር ያልፈጠረበት ነገር ቀርቶ የራስ ካሳ ጦር አለ የተባለ ዘመናዊ ጭምብል እንኳ ቢኖረው ጣሊያኖች ያላቸውን ዘመናዊ የጦር ሜዳ ጋዝ ከተጠቀሙ እንደማያድናቸው ልቤ ያወቀ ምን ልበላቸው? ወደፊት እንደምናየው ጣሊያኖች ይህንን የጦር ሜዳ የጋዝ መርዝ ያለ ርህራሄ ተጠቅመውበታል። የኚህን ሰው ተስፋና ምኞት መቀማት ነበረብኝን? በኋላ ከማረፊያ ቤቴ ገብቼ አለቀስኩ። አልቻልኩም፣ ደጋግሜ አነባሁ። መስቀል ደብረ ታቦር የገባሁት በመጀመሪያው ቀን የመስቀል በዓል ላይ ነበር። መስቀል በኢትዮጵያውያን ባህልና እምነት የክረምቱ ወራት ማብቂያ የመጨረሻዎቹ ሶስት ቀናት ናቸው። እስካሁን ሁሌም ከሰዓት በኋላ ይዘንባል። ምንም እንኳን ጧት ሰማዩ የጠራና የዳመና ዘር በሰማዩ ላይ ለመልከት እንኳን ባይታይም ከሰዓት በኋላ ከየት መጣ ሳይባል እንደጉድ ይዘንባል። እንግዲህ እንደ ኢትዮጵያውያን እምነት እንዲህ ከሰዓት በኋላ ድንገት ደርሶ የሚሽጎደጎደው ዝናብ ለሚቀጥሉት ሁለት ቀናት ይቀጥልና ጥሎን ይሄዳል ማለት ነው። ነገ ከነገ ወዲያ በሶስተኛው ቀን የመስቀል በዓል ፀሐይ ደምቃ ትወጣና እስከሚቀጥለው ክረምት ድረስ በየቀኑ ታጅበናለች ማለት ነው። አምናም እንዲህ ነበር፣ አቻምናም ከዚያም በፊት እንዲሁ ነበር፣ አሁንም ወደፊትም እንዲሁ ይሆናል። የክረምቱ ቀናት ሁሌም በተወሰኑ ቀናት ነው የሚያልቀው። ማንም ምንም ነገር ማድረግ አይቻለውም። ይሁን እንጂ አንዳንድ ጊዜ ከነዚህ ቀናት ሊተላለፍ ይችል ይሆናል በማለት በደብረ ታቦር አሉ የሚባሉ አዛውንቶችን ሁሉ እየዞርኩ ብጠይቅም አንዳቸውም የክረምቱ ወራት ከመስቀል ሶስተኛ ቀን ማለፉን እንደማያስታውሱ አረጋግጠልኝ። ተፈጥሮ ድንቅና የሰው ልጆች ተመራምረው ገና ያልደረሰባት የራሷ የሆነ ምስጢራዊ መተዳደሪያ ደንብ ያላት ይመስል ከደብረ ታቦር ከተማ ትንሽ ወጣ ብሎ ባለ አንድ ትልቅና ሰፊ ሜዳ ላይ የመስቀሉን በዓል ለማክበር ዝግጅቱ አልቋል። በሜዳው ዳር ላይ ቀይ አበባ ምንጣፍ ተነጥፎ በአበባ ምንጣፍ ላይ የራስ ካሳ ተንቀሳቃሽ ዙፋን ተዘጋጅቶ ይጠብቃል። ራስ ካሳ በመኳንንቶቻቸው ታጅበው መጥተው በዙፋናቸው ላይ ሲቀመጡ ትልቁን ጥላ ከያዘው አሽከር በስተቀር መኳንንቱ ከራስ ካሳ አንድ እርምጃ ያህል ወደ ኋላ ራቅ ብለው ይቆማሉ። የራስ ካሳ የክብር ዘቦች ከራስና ከሹማምንቱ ኋላ ግራና ቀኝ በተጠንቀቅ ይቆማሉ። ሁለት ዘመናዊ የአውሮፕላን መቃወሚያ መትረየሶችም ተጠምደዋል። ራስ ካሳ የሰሜኑ ጦር ጠቅላይ አዛዥ ከንጉሠ ነገሥቱ ቀጥለው በኢትዮጵያ ሁለተኛው ሰው። በስተቀኝ በኩል ትንሽ ፈንጠርና ከዙፋናቸው ዝቅ ብሎ በተዘጋጀ ቦታ ከብራየር ጋር ከመቀመጣችን የተለያየ ቀለማት ያላቸው ካባ የለበሱና ነጭ ሻሽ የጠመጠሙ በርካታ ቄሶች ወደ አደባባዩ እየቀረቡ መጡ። እየቀረቡ ሲመጡ እንደማየው ያንዳንዱ ቄስ በግራ እጁ ጭራ ይዞ ግራ ቀኝ እያወዛወዘ ዝንቦችን ለማባረር ይሞክራል። በቀኝ እጁ ደግሞ በደማቅ ቀለማት ያሸበረቀ ጥላ ይዟል። ቄሶቹ እንዲህ በቀለማት እንዳሸበረቁ በህብረት መጥተው በራስ ካሳ ዙፋን ፊት ቀርበው ትንሽ ከጸለዩ በኋላ የቄሶቹ አለቃ ድንገት ፊቱን አዙሮ በጣም ዝግ ባለ እርምጃ ወደፊት ሲሄድ ራስ ካሳ ከዙፋናቸው ላይ ወርደው ጠመንጃቸውን ከጠመንጃ ያዣቸው ተቀብለው ካነገቱ በኋላ ቄሱን እየተከተሉ እኛም እንድንከተላቸው በምልክት አዘዙን። በዳክዬ እርምጃ የሚያዘግመውን ቄስ እየተከተል ያንን በእንጨት የተሰራ ፒራሚድ የሚመስለውን ዳመራ መዞር ጀመርን። ከፊት ያ ቄስ፣ ከቄሱ ኋላ ራስ ካሳ፣ ከዚያ እኔ፣ ብራየር ደጃዝማች ወንዶ ሰንካሳ በጅሮ እንድለጥ ይበሉ ሆነን በህብረት ስንከተል ከኛ ኋላ ሌሎች ሹማምንት፣ ከሹማምንቶቹ ቀጥሎ ተራው ወታደር፣ ከተራው ወታደር ቀጥሎ ከደብረ ታቦር ለመስቀል በዓል የመጣው ህዝብ እያዘገመ ያንን የእንጨት ፒራሚድ ሶስት ጊዜ ከዞርን በኋላ ራስ ካሳ ያነገቱትን ጠመንጃ ለጠመንጃ ያዣቸው አቀብለው በዙፋናቸው ተቀመጡ። እኛም በተዘጋጀልን ወንበሮች ተቀምጠን መኳንንቱ እንደየማዕረጋቸው ቦታ ቦታቸውን እንደያዙ ከየት መጣ ያልተባለ ንፋስ አዘል ዝናብ መዝነብ ሲጀምር ያ ሁሉ ህዝብ ነፍስ ያውጭኝ ወደ ደብረ ታቦር ዝብርቅርቆ በወጣ ሁኔታ መሮጥ ጀመረ። የኛ መኖሪያ በደብረ ታቦር የምንኖረው በስዊድናዊው ሚስዮናዊ ቤት ሲሆን መኖሪያችንም አንዲት ተራ ክፍል ነች። የክፍሉ ግድግዳዎች ከኤስኪሞች ቋንቋ በስተቀር በመላው ዓለም ቋንቋዎች የተጻፉ ጋዜጦችና መጽሔቶች ተለጥፈዋል። ጊዜ ላለው ሰው ጥሩ ቋንቋ መማሪያ ወይም ማዳበሪያ ሰሌዳ ትሆን ነበር። የኛስተናጋጆች ባልና ሚስቱ አቶ ወይዘሮ ፓልም ይባላሉ። ባለወርቃማ ጸጉሩ አቶ ፓልም ከጨብራራ ጸጉሯ ሚስቱ ጋር በደብረታቦር ሲኖሩ ሶስተኛ አመታቸውን ይዘዋል። ባልና ሚስቱ ሚስዮናውያን ለኛ ባዘጋጁት ክፍል ውስጥ ሶስት ደረቅ የሸራ አልጋዎች ያለ ብርድ ልብስና አንሶላ ተዘርግተውበታል። ቀጥሎም ሶስት አነስ ያሉ ሳጥኖች እንደ ወንበር እንዲያገለግሉን ካንዲት ከተራ እንጨት ከተሰራች ጠረጴዛ ጋር ቦታ ቦታቸውን ይዘዋል። ሶስተኛው አልጋ ቀድማ ተይዛለች። ባለቤቷም በአርባዎቹ እድሜ ውስጥ ያለውና ኢትዮጵያ ውስጥ የተወለደው ግብጻዊ አቶ ያቆብ ነው። አቶ ያቆብ ላይ ዘመናዊ መስሎ የሚታይ ነገር ቢኖር ገና ድሮ በሐሩር ቀለሙን የለቀቀ ኮትና አንድ ጨምዳዳ ሱሪ መልበሱ ብቻ ነው። ሁሌም ማታ ማታ ደም በምትመስለው የዲናሞ መብራት እየተረዳ ለመብራቷም እየሰገደ አቶ ፓልምን ያመሰግናል። ብቻ እቺ መብራት ብዙ ሳትቆይ ትጠፋለች። አቶ ፓልም እቺን በቤንዚን የምትሰራ ዲናሞ ከአውሮፓ ድረስ ቢያስመጣም ቤንዚን የሚያገኘው ወይ ከአዲስ አበባ አልያም ከሱዳን ከመሆኑም በላይ ማግኘቱም ከባድና ረጅም ጊዜ የሚፈጅ በመሆኑ የዚችን ዲናሞ ሞተር ዳጭር ጊዜም ቢሆን የሚያስነሳው እንዲህ አይነት ልዩ በሆነ ቀናት ብቻ ነው። አቶ ፓልም ቤንዚን መቆጠብ አለበት። ሁለተኛው ቀንም የመስቀሉ በዓል ቀጥሏል። እኩለ ቀን ላይ በራስ ጋሳ ቤተ መንግስት እንግዶች ሆነን ለምሳ ተቀመጥ። የምሳው ግብዣ የጤፍ እንጀራ በተለያዩ ወጦች ነበር። ራስ ጋሳ ከፍ ባለ ቦታ ምንጣፍ ተነጥፎላቸው በዙፋናቸው ላይ ተቀምጠዋል። ለኔና ለባልደረባዬ ለቪሌም ብሬየር ከጎናቸው በስተቀኝ የክብር ቦታ አዘጋጅተውልናል። አንድ ጠረጴዛና ሁለት ወንበሮች። ሌሎች እንግዶች እንደየማረጋቸው አራትም አምስትም እየሆኑ በአንድ ማዕድ ዙሪያ በደረቁ መሬት ላይ ተቀምጠዋል። ከምሳ በኋላ በፈረስ ሆነን ከቤተ መንግስት ወጥተን ህዝብ ተሰብስቦ ወደሚጠብቅበት ሜዳ አመራን። በብዙ ሺህ የሚቆጠር ሰው ይጠብቀን ነበር። በደጃዝማች፣ በፊታራሪ፣ በቀኛዝማች እንዲሁም በጭቃሹም የሚመራው የገበሬ ወታደር ታማኝነቱን ለራስ ካሳ እየገለጸ እየፎከረና እየሸለለ አለፈ። አንድ ቆፍጣና በራስ ካሳ የሜዳ ላይ ተንቀሳቃሽ ዙፋን ፊት ቀርቦ ጎራዴውን እያወናጨፈ በዚህ ጎራዴ 15 አንበሶች ገድያለሁ፣ 2 ጥፍ ጣሊያንም እገላለሁ እያለ ይፎክራል። ከማልረሳው ለመጥቀስ ያህል አንድ አዛውንት ጎራዴያቸውን እያወናጨፉ በዚህ ጎራዴ ከምየ ምኒልክ ጋር 10 ጣሊያን ገድያለሁ፣ አሁንም 100 ጥፍ ጣሊያን እገላለሁ የሚለው ፉከራ አንዱ ነው። ሌላው አንድ በግምት 20 ዓመት የማይሞላው ጎረምሳ ሲናገር እኔ ወጣት ነኝ፣ ከዚህ በፊት ጀግንነቴን እና ታማኝነቴን ለማሳየት እድል አልነበረኝም። አሁን ግን አገሬን ሊወር የመጣን ጣሊያን እንደ ቆሎ ቆላዋለሁ፣ አንዱንም አልምርም ሲል በስሜት ተናገረ። ያ ልጅ ከሁለት ወንድሞቹ ጋር አባቱን አጅቦ ከሰላሌ ራስ ጋሳን ብሎ የመጣ የመሃል አገር ሰው ነበር። በዚያን ዕለት በዚያ ሰፊ ሜዳ አንዳንዶቹ ጦራቸውን ሽቅብ አንስተው ሲፎክሩና ሲሸልሉ ጦሩ ከእጃቸው አምልጦ ራስ ካሳን ከዙፋናቸው እንዳይሰፋናቸው ብሰጋም እሳቸው ግን ለአፍታም ንቅንቅ አላሉም ነበር። በተለይ አንዳንዶቹ ወደ ሰማይ የሚተኩሱት ጥይት በጆሮዬ ስር ሽው ሲል 100 ጊዜ ደንግጫለሁ። ራስ ካሳ እንደ ሁልጊዜው ሁሉ በተረጋጋ ሁኔታ በዙፋናቸው ተቀምጠው ጭራቸውን ብቻ ያወዛውዙ ነበር። ፉከራ። ይህን የመሰለውን የበዓል አከባበር ኢትዮጵያውያን ፉከራ ይሉታል። ኢትዮጵያውያን ለመስቀል በዓል ዓመቱን ሙሉ ሲዘጋጁና በታላቅ ጉጉት ነገ ጣፋጭ ይገዛልሃል እንደተባለ ሕፃን መስቀልን ዓመቱን ሙሉ ይጠብቃሉ። በፉከራ ወቅት ማንም ሰው በሚያቀውም ሆነ በማያቀው ሰው ፊት ቆሞ የፈጸማቸውን ወይም ወደፊት ሊፈጽማቸው ያሰባቸውን ጀብዶች በታላቅ ንፍረት እየፎከረ እየሸለለ መናገር ቅዱስ መብቱ ነው። እነዚህ ፎካሪ ጀግኖች በተሰበሰበው ህዝብ ፊት ሹሞቻቸው የበደሏቸውን እያንዳንዷን ነገር እያነሱ ምንም አይነት በቀልና ቅጣት ሳይገጥማቸው መናገርም ይችላሉ። እቺ ፉከራ ትልቁን ጌታ ራስ ካሳን ሳይቀር ተነካለች። ዛሬ ማንንም ማንንም ቢወክስ ቢወነጅል ቢሰድብ አይቀጣም። እነዚህ ጀግኖች ነገ ራስ ካሳን ተከትለው ዘራፍ የካሳሽከር ብለው ወደ ጦር ሜዳ ሲሄዱ በራስ ካሳ ችሎት ተበድለውም ከሆነ የተበደሉበትን ነገር አደባባይ መናገሪያው ብቻኛ ቀን ዛሬ ነውና ያለምንም ፍርሃት እየፎከሩ ይናገራሉ። ነው ዛሬም ከነዚህ ጀግኖች ጦረኞች መካከል የተወሰኑ በገዢዎቻቸው በሹሞቻቸው ያልተደሰቱ የተበደሉ ተነስተው በደላቸውን በትልቁ የራስ ካሳ ዙፋን ፊት እንዲዳኙ እየፎከሩ ሹሞቻቸውን እየወቀሱና እየሰደቡ ሸለሉ ፎከሩ። ከነዚህ ጀግኖች አንዱ በቀጥታ ከዚህ ቀደም በራስ ካሳ ችሎት ያለ ኃጢያቱ በግብ ስለተፈረደበት ፍርድ አንስቶ ራስ ካሳን ሙልጭ አርጎ ሰደባቸው። ራስ ካሳ በዚህ ጀግና ድፍረት ከመናደድ ይልቅ ስቀው ድፍረቱን እያደነቁለት እያለ የራስ ካሳ የክብር ዘብ ወታደሮች የመስቀል በዓል ጥንታዊ ወግና ባህል ከሚፈቅደው ውጭ ስለሆነ ይህንን ጀግና ከፉከራው መሃል ጎትተው አወጡት። ከሰዓት በኋላ ባይሆንና ያ አደገኛ ዝናብ መጥቶ ህዝቡን ባይበትነው ኖሮ ፉከራው ሽለላው እስከ ምሽቱ ድረስ በቆየ ነበር። ሶስተኛና የመጨረሻው ቀን የመስቀል የመዝጊያ በዓል አከባበር ከሁለቱ ቀኖች እጅጉን በጣም የተለየና የደመቀ ነው። ራስ ካሳም ለበዓሉ መዝጊያ ግብር ያበላሉ። በዚህ ግብር ላይ ማንኛውም ተራ የራስ ካሳ ገባሪ ጭሰኛና አልባሌ ሰው ሳይቀር የመገኘት መብት አለው። ለግብሩም ተቅላላው የራስ ካሳ ግቢ በነጭ ጨርቅ ተሸፍኖ ከሩቅ ላየው ሰው እጅግ በጣም በጣም ትልቅ ድንኳን ይመስላል። ይሄ ግዙፍ የግቢ ድንኳን በተለያዩ ክፍሎች ተከፋፍሎ ለግብር ተዘጋጅቷል። ራስ ካሳ እንደወትሮው ሁሉ ከፍ ብሎ በተራላቸው መድረክ ላይ የአበባ ምንጣፍ ተነጥፎና የኢትዮጵያ ባንዲራ ከጀርባቸው ተሰቅሎ በዙፋናቸው ላይ ተቀምጠዋል። እኛም ትንሽ ከሳቸው ዙፋን ራቅና ዝቅ ብሎ የሸራ ወንበሮችና ጠረጴዛ ተዘጋጅቶልን ጎን ለጎን ተቀምጠናል። ዛሬ ያለወትሮው ግብሩ የቀረበው በመሶብ ፈንታ በብር ሳህኖች ከብር ሹካና ቢላዋ ጋር ነው። ከየት እንዳመጡት ግን እግዚአብሔር ይወቀው። ኢትዮጵያውያን ከፍተኛ የሚባሉት መኳንንት ሳይቀሩ የሚበሉት በእጃቸው ነው። እመኑኝ በእጅ መብላት ራሱን የቻለ ጥበብና ልምድ ይጠይቃል። ቀላል አይደለም። ከፍተኛ የሚባሉት ሹማምንት በየመሶቦቹ ዙሪያ ነጭ ሸማቸውን እንደለበሱ በበርጩማዎቹ ላይ ተቀምጠዋል። አነስ ያሉ ሹማምንት ደግሞ ወረድ ብለው በመሶቡ ዙሪያ በደረቁ መሬት ላይ ተቀምጠዋል። ትልልቅ ድስቶች የያዙ አሽከሮች በግብርተኛው መሃል እየተዘዋወሩ አንድ ሁለት ሶስቱን እንጀራ ወጥ ውስጥ ይነክሩና ወጥ ለውሰው በመሶቡ ላይ ካደረጉ በኋላ በያዙት ትልቅ ጭልፋ ወጡን ደጋግመው እንዳወጡላቸው ግብሩ ይጀመራል። ሌሎች ጠብደል አሽከሮች ሁለት ሁለት እየሆኑ ባጣና እንጨት ሰክተው ለሁለት የተሸከሙትን አንድ አራተኛ የበሬ ስጋ ይዘው በእያንዳንዱ መሶብ አጠገብ ሲቆሙ ሹማምንቱ በቀኝ እጁ ቢላውን ይዝና በግራ እጁ ስጋውን አገላብጦ ካየ በኋላ ደህና መስሎ ከታየ ቦታ ላይ የሚበቃውን ያህል ዳፍ አርጎ በመቁረጥ ስጋውን በግራ እጁ እንደያዘ ለአንድ ጉርሻ ይበቃል የሚለውን በግምት ይመጥንና በጥርሱ ነክሶ ከታች ወደ ላይ ዳፍ አርጎ ይቆርጥና ይበላል። እንዲህ ከታች ወደ ላይ ስጋውን ላፍ አርጎ ሲቆርጥ አፍንጫውንም ጨምሮ ያለመቁረጡ ታምር ነው። ግብር ላይ የተቀመጠው ሹማምንት ግብሩን እየበላ ያሻውን ያህል ጠጅ ደጋግሞ ያላንዳች ይሉንታ ይጠጣል። እንዲህ አይነቱ መስተንግዶ አንድ ሰዓት ያህል ጊዜ ይፈጃል። በዚህ አንድ ሰዓት በማይሞላ ጊዜ ውስጥ በእነዚህ ታዳሚዎች መሶብ ዙሪያ ግማሽ ያህሉ የሙሉ በሬ ስጋ ድራሹ ይጠፋል። ራስ ካሳና የተወሰኑ ከፍተኛ መኳንንት እኛንም ጨምሮ በቦታቸው ሲቀሩ የቀረው የበታች ሹም ጮማ በጮማ የሆነውን እጁን በራስ ጸጉሩና በጢሙ ጠራርጎ ቦታውን ለሌሎች ይለቃል። نزي مجمرا قبر يقبط تقبو سيوتو ليلوش يقبو يبلو نايتاتو نزيم لليلوش بوتاچون يلقاكو سيوتو قبر يالقبو سيقبو بشوش يمي قطارو قبر تانيوش قبر قبطو قوتوالا عدردس يتاكشو شموش راس كاسافيت كربو شمتاچون اقر سمو يقبلالو كالنزي زاري عدس كتشوموت شمامن تمكاكل وطاتو يراس كاسا سوستنيا وندليج اسفاو السنم يقني بطال وطاتو اسفاو سن كاسا باباتو فيت كربو لكبراتشو اقراتشون سمو سينسا اباتو تقور هونو بورك يتش قطق قطعون يدجاز ماشو تشن كابا لدجاتشو سيالبسو تالاك يابات النتكرات بفيتاتشو لاي ينبب نبار كان دي عينتو يمسكال بال اكبابر الناقبر بتكلو تأيينت ماقست اسرائيل لمجمبر سنسا راس كاسا كيروبيل يتبالة بمتانو فرنساينيا يميشل وطات استماري يرده بلو لاكوين بمكاد تالم وطات دروتشا تشو اندنو سنقستو يكبر زبنيا وطات دروتش اندي سلتنو لا تشو عزازوين يوننجي راس كاسا يالتقلت اللا تشونا يزنقوتنا قربينور عندنيا ينقص نقصت وتدرج لعمتات كسويدنا كبير جيم بمت وما كون النوتش وتدرج لرجيم جزي مثل تنا تشوننا يستش وتدرج لسل تنا يلا تشو جزي قفابيل بكنات يمك وتربتشا مهون نبر بنقطعو بمال داتنا سче لك ساين دوتش ودم مثل تنيو بوتا دبرة تابور وتعبلو كل ميدا كاستر قامي ككروبل غارسندرس ببطاو ينبروت عمستوني تيبياويان مالتم ببيلجيموش لورات يما سلطان تمرتي وصلونا بنوغو سنغستو يراسكا سانتورن ديا سلطنو قادي سببا يتلاقو مقوني نوچن يتكيت يراسكا ساوتا دروشگار اغنيو سلطنو مجمر ينبربت كتواتو عند ساعت جمرو نبر وننجي ليلاهو لس ساعت اللفة ودما سلطن يو سفرا بكيالوغن ما نمسو النبرم بيشغري كيروبيلن وتادروچو يتندالو اندي تايق لاكوت ودياو كامستو مكونونوچ عندو طغابلو ييتاي ينيا وتادروچ اند فرنجوچو بكامپاي نوروم گماشو كبيتسبو گار بيتو ليلاو دگمو زمد ازمات تطگتو يقرو دگمو انداقمو بيتيشاو بقيسات گوجو نو يمينورو انا ازي اسكي درسو درست نش گيزي يفجال علي بندينة تونيتا يجمّر نو سلطنا بالزوم تسفاس قراج نبّر كام مستو مكونو نوچاندو وده سوسمتو يميونو يبالاگر وطادروچ وده قن وسدو كبزو لفات بوالا انده نگرو ما سلب چاله ديلاو تلقو چگر ام مستو وطادروچ مالتم ببيل جيموچ سي سلطنو وطادراوي تهزازوچن يمياقوت بفرنساين ياقو انقواسل نبّر يقبري وتدر وتدر راوي تزازو تترقمو من مادرق اندال لبت اسكي قباو درس قوم لمالة انكوات اكيد كيزي يفج نبار فهلا كيروبيل وتدر راوي تزازو تشن ودا عمارينيا ترقمو كبزو كيزي ترات وهلا ودا فيت كنجرا كنجرا مالت انا وتدرو مرقت جمارا دي عينة نتائي تجمّرو سلطاناتشن غنا بزو فتناوش تبقوت نبّر دي راس كاسا تور اند زمناوي تور اندوت امرار النبّروم راس كاسا راسا تشو دموز يمي كفلو تور مالتم راسا تشو بكتفا يمي ازو تور بشوش بيكوت ترم اسا تشوون بلو كمتاو تور غارسي نتاثر قماشن قوا ايهونم تورو تاماني النتو ناتا الزاج النتو لامتاو دجازماج في توراري كنيازماج غراز ماجنا اسكتاچ وردم يبتاچ شوم بتچانو انم يهني تبتاتتن طور اواقرو مادراجت اسفلاغي بمونو طورن كتاچ كتننشوچو شومامنت جمرو يهم تلك چگر نبر لمثالي عند شوم يراسون طور يزو كما سلطنياو بوتا طلو هيده اندي ملسنا بسلطناو اندي قتل سنموكر انبي سلاله مكنياتون بتايق اندامن هونو اني لكاسا عندما توسو يجيمت اتشي حمساسو بتشازدالو اندامنس كناتو قيانة اكيامتاوتن لجين لليلاسو اندياززو ستعدو يمتاو يمتا عندمسو كاني عايل ليم لنناتا تشوك عالقا بتشالو يالونا وهلا በራስካ ሳልመናና ተግሳጽ በማግባባት የተመለሰውን መርሳት ፈጽሞ አይቻለኝም። ብቻ በዚህ መልኩ አልፎ አልፎ ራስካሳም እየሸመጋገሉልን መስመር መስመር ይዞታል። አንድ ዝናር በዝናር የሆነና ጠመንጃ ነከተ ወጣት ማሰልጠኛው ሜዳ መሃል ቆሞ ስራችንን እንድንሰራ አገደን። ከስልጠናው ቦታ እንዲሄድና ስራችንን መስራት እንድንችል ዘንድ ቢጠየቅ አሻፈረኝ በማለቱ ምክንያት ባስጠየቅ ገና ትናንት ማታ ከሸዋ ሜጫ ደብረታቦር መድረሱንና ከ300 በላይ ወታደሮች ስላሉት ስልጣናችንን በጣሙም ስላስደሰተው ያኔም ጦር ይሰልጥን ብሎ ንቅንቅ አለልም ማለቱን ተረዳው። የዚያን ተዋጊ ወጣት መሪ ተለማማጭ አይኖች ያየሰው እንደምን ቆይ ተራጠብቅ ሊል ይችላል? እና ሌላ አንድ አዛዥ ጨምረን ስልጣናችንን ቀጠል። በእንዲህ አጭር ጊዜ ውስጥ ከየጎጆው የመጣውን የሰላሙ ጊዜ ገበሬ የጠላት ወረራ ጊዜ ወታደሩን አስተምሮ ስነ ስርዓት አስይዞ ወታደር ማድረግ ለሰው ልጅ የማይቻል ይመስል የነበረውን ስራ ጨርሰን ራስካሳ ጦሩ ወታደራዊ ሰልፍ ለማሳየት ዝግጁ መሆኑን አሳወቀ። ደብረታቦር በታሪኳ እንዲህ አይነት ትዕይንት አይታም አታውቅ። ጦሩ በራስካሳ ፊት ሰላምታውን እያቀረበ በታላቅ ስነ ስርዓት ሜዳውን ዞሮ በየመቶ ምድቡ ከራስካሳ ዙፋን ፊት ለፊት በተጠንቀቅ ሲቆም የራስካሳ ደስታ ወሰን አልነበረውም። ምዕራፍ 7 ጦርነቱ ተጀመረ። ራስካሳ የምትናገረውን ሳጥን ልኮልሃል ጌታዬ አለ። እጅግ በሚያስደንቅ ሁኔታ በተጠንቀቅ ቆሞ ወታደራዊ ሰላምታ እየሰጠኝ ምንም እንኳን በባደግሩ ቆሞ የተጨማደደች ኮፍያውን ቢደፋም ቆፍጣና ወታደር እንደሆነ አያጠራጥርም ነበር። ሳጥኗ መናገር ታቆመች ሰንብታለች አሉ አለኝ። አሁንም በተጠንቀቅ እንደቆመ በረንዳው ላይ አንድ ከፍና አርጀት ያለች ሳጥን ተቀምጣለች። ሳጥኗ ገመዶቿ ተጎልጉለው ወደ ውጭ ወጥተዋል። እንደ ሬዲዮ ነገር መሆኗ ነው። መጀመሪያ አካባቢ እንደ ሙከራ ከተሰሩት ባለ አራት መብራት ሬዲዮኖች አንዷ መሆኗ ነው። በርከት ያሉ ምሽቶች ስፈታና ስገጥ ሰነባብቼ አንድ ቀን ያቺ ሳጥን መናገር ጀመረች። ሳጥኗ ቀስ እያለችም ወዳጆች ታፈራልኝ ጀመር። ሳጥኗ መናገር ከጀመረችበት ቀን ጀምሮ ሁል ጊዜ ማምሻውን ላይ ሁለት የማይነጣጠሉ ካባይ ማዶ የመጡ የሸዋ ሹሞች መጠጫቸውን ይዘው በበረንዳ ላይ ይቀመጣሉ። ብዙ ጊዜ ወደ ቤት እንዲገቡ ብጋብዛቸውም አሻፈረኝ ስላሉ ሁሌም በረንዳ ላይ ቁጭ ብለን መጠጫችንን እየማግን ሳጥኗን እንሰማ ነበር። አሁን ትንሽ አማርኛ የተሻሽሎ መናገር ስለቻልኩ በጎደለው ኪሩቤል እየሞላ ሳጥኗ የምትቀባጥረውን እየተረጎምኩላቸው ስንስቅ እናመሽ ነበር። አንድ ቀን ጠንከር ያለ ኡካታ ያለበት ድምጽ ሰማን። ሳጥኗን ቀስ ብዬ ላስተካክላት ሞከርኩ። በኡካታው ግን እየበረታ መጣ። አልፎ አልፎ ኢትዮጵያ ኢትዮጵያ የሚል የብዙ ሺህ ህዝብ ድንፋታ ይሰማል። ቀጥሎም የሙሶሎኒ ድንፋታ ጀመረ። 40 አመት ጠብቀናል፣ በቃ አለቀ። ሙሶሎኒ የኢትዮጵያን ስም በጠራ ቁጥር በፓላዞ አደባባይ የተሰበሰበው ህዝብ ይጮሃል። በዚያች ሳጥን የሚጮኸው ህዝብ ደስተኛ ይመስላል። እኔና ወዳጆቼም የሆነ ነገር ይወረን ጀመር። እየወረረን ያለው ስሜት ግን ደስተኛ አልነበረም። ወዳጆቼ ዛሬ ትርጓሜ አላስፈልጋቸውም፣ ገብቷቸዋል። መጣው ማለቱ ነው ይሄ ሙሶሎኒ አሉና ድንገት ብድግ ብለው ወደ ሰፈራቸው ሄዱ። እኔም ወደ ክፍሌ ስገባ ያዕቆብ የራስካሳን ሽልንጎች እየቆጠረ ወደ ሳጥኑ ይከታል። ንረብሸው አልፈለኩምና ወደ ውጭ በመውጣት ከወትሮው በተለየ ሁኔታ ደብረታቦርን ቁልቁል አየኋት። አሳዘነችኝ። ወዲያው የቤኒቶ ሙሶሎኒን ድንፋታ እናቴ ስትሰማ ስጋቷ ታየኝና አዘንኩ። ምን እየሰራሁ ነው ብዬ ራሴንም ደጋግሜ ጠየቅኩ። ኢትዮጵያን ማንንም ማይረዳትም ብቻዋን ናት። ሙሶሎኒን ሐሳቡን እንደገና እንዲያይ የሩሲያ የማስፈራሪያ ቃል እንኳን አላቆመውም። ምን ያድርግ? ፈረንሳዮችና እንግሊዞች አይዞህ ከእግዚአብሔር የተሰጠህ ቅዱስ መብት ነው ብለውታል። አሜሪካ እንኳን ሳትቀር በተዘዋዋሪ ደግፈዋለች። አርፈሽ ተቀመጭ። ይሄ ነጻነት የምትዩ ትግልና መፈራገጥ ለመላላጥ ነው ብላታለች ኢትዮጵያን። አይ ኢትዮጵያ። በደብረታቦር ያለው ብቸኛ አውሮፓዊ መሆኔ ሲታወቀኝ ሐዘን ተሰማኝ። ወዲያው ለዚች ለተቀደሰች አገር ከነዚህ መስኪን የገበሬ ወታደሮች ጎን በታላቅ ድፍረትና ጀግንነት መውደቅ በእግዚአብሔር የሚታደሉት ታላቅ ጸጋ መሆኑን ስረዳ ልቤ በደስታ ተሞላች። ከዚህ ቅጽበት ጀምሮ ኢትዮጵያዊ ሆኛለሁ። አዎ ያወጣት እንዳለው የአገሬን ድንበር ጥሶ የሚመጣን ወራሪ ጦር እንደ ቆሎ ቆለዋለሁ፣ እንደ ሙጃ ዘረጋዋለሁ፣ አጭለዋለሁ። እንዲህ ብቻዬን ስፎክርና ስሸልል ራስ ካሳ የሰጡኝ አንበሳ አሽከር ቤተ መንግሥት እንደምፈለግ ነገረኝና በሩጫ መንገዴን በሸለቆዎች እያቆራረጥኩ ስደርስ ቤተ መንግሥት ከወትሮ በተለየ ሁኔታ በሰው ተሞልቷል። በርካታ ሹማምንት በቡድን በቡድን እየሆኑ ይመክራሉ። አንዳንድ ሹሞች ጥይት ለወታደሮቻቸው ማደል ጀምረዋል። ራስ ካሳ ከልጃቸው ከደጃዝማች ወንደሰን ጋር ቆመዋል። ከፊት ለፊታቸው ሁለት አየር መቃወሚያ መድፎችም ተጠምደዋል። ራስ የኔ ዜና ብዙም አላስገረማቸውም። ይልቁንም እሳቸው እኔ ያልሰማሁትን ወሬ ነገሩኝ። ወደ ጎን ወስደው ራስ ስዩም ደውሎ እንደነበርና የጣሊያን አውሮፕላኖች አድዋን በቦምብ መደብደባቸውን ነገሩኝ። እንዲህ ስለ ሁኔታዎች ስንመክር አንድ ከመሮጡ ብዛት ሳምባው ባፉ ልትወጣ የደረሰች የሚመስል አሽከር እያለከለከ መጥቶ ለራስ ከንጉሠ ነገሥቱ የተላከ ቴሌግራም ሰጣቸው። ራስ ካሳ ቴሌግራሟን እንደ ነገሩ አየት አድርገው ወደ እኔ መለስ ብለው ከፍ ባለ ድምፅ ተዘጋጁ፣ ነገ እንንቀሳቀሳለን አሉ። ወዴት? ወደ ጦር ግንባር። ከንጉሠ ነገሥቱ ትእዛዝ ደርሶኛል፣ ጦራችንን ይዘን በማለዳ ወደ ሰሜን እንድንሄድ አሉና ድንገት ዘወር ብለው ወደ ቤተ መንግሥት ገቡ። በኋላ ላይ አሽከርየው እንዳጫወተኝ ራስ ካሳ እልፍኝ ገብተው በር ዘግተው ለረጅም ሰዓት አለቀሱ፣ አነቡ። የራስ ካሳ እንባ የፍርሃት አልነበረም። የራስ ካሳ እንባ ለብዙ ሺህ ያለ ኃጢአታቸው ለሚረግፉ የኢትዮጵያ ልጆች ነበር። ራስ ካሳ ከልፍኛቸው ወጥተው ከጦሩ ጋር ወደሚንቀሳቀሰው ቤተ ክርስቲያን በመሄድ እግዚአብሔርን ሲማጸኑ ቆይተው ወደ ቤተ መንግሥት ሲመለሱ በርካታ ሹሞችና ታላላቅ የጦር አበጋዞች በዝምታና በትካዜ ራስ ካሳን ይጠብቁ ነበር። ዘመናዊ መሳሪያ የታጠቀውን ወራሪ ጦር ለማቆም የያዙት ወታደር ከቶም እንደማይቻለው ጠንቅቀው ያውቃሉ። ግን ሌላ አማራጭ የላቸውም። እናም ለአገር፣ ለወገን፣ ለታሪክ ለመሞት ቆርጠዋል። የገበሬው ወታደር ጦር ሜዳ እስኪደርስ እንደ ሕፃን ልጅ ጓጉቷል። አብዛኛው ከራስ ካሳ የተሰጠውን አዲስ ጠመንጃ በፍቅር ያሻሻል፣ ይፈታል፣ ይገጥማል። በሕይወት ለመቆየት የቀረችው ጓደኛው ነችና አፈቀራት፣ ወደዳት፣ አሻሻት፣ ተሸከማት። 40 ዓመት ሙሉ ታሪክ ሲሰሙ የጀግንነት ጀብዱ ሲያደምጡ ኖረዋል። አሁን እነሱም እነሆ ጀብዱ ለመፈጸም ቀናቸው ደርሷል። ታላቁን የአድዋ ድል ለመድገም ባለ ታሪክና ባለ ገድል ጀግና ለመሆን። እውነት ለመናገር ኢትዮጵያ ለጦርነቱ ዝግጁ አልነበረችም። ሙሶሎኒ ግን ለዓመታት ሲዘጋጅበት ኖሯል። የሙሶሎኒ ሰላዮች በሃይማኖትና በተለያዩ የሳይንስ ምርምሮች ስም ያልዳሰሷት መንደር ቀበሌ አምባ አልነበረችም። እነዚህ ተመራማሪዎች መካከል አንዳንዶቹ በጦር ሜዳ ታላላቅ የጦር መኮንነት ማዕረግ ይዘው ቆይተዋል። ከስድስት ዓመታት በፊት ከጓደኛዬ ከአሊዮስ ፓላክ ጋር ምስራቅ አፍሪካን በጎበኘሁበት ጊዜ በሰሜን ኢትዮጵያ በፈረስ ንዝዋወር ጣሊያኖች በኢትዮጵያ ድንበሮች ላይ ጠንካራ ምሽጎች ሲገነቡ ገርሞን ነበር። አዲቋላ አንድ ከፍተኛ የጣሊያን መኮንን የመሳሪያ ግምጃ ቤት ሹም አመቱን ሙሉ ወደ ኢትዮጵያ ድንበር የጦር መሳሪያ እንደሚያመላልሱና ይሄ የሚያገዙት መሳሪያ ኢትዮጵያን አይደለም ጠቅላላውን አፍሪካን ለመግዛት ይበቃል ሲል በታላቅ ጉራ ተናግሯል። ጣሊያኖች በትልልቆቹ የኢትዮጵያ ከተሞች ሁሉ የቆንስል ቢሮ ከፍተዋል። እነዚህ የቆንስል ቢሮዎች የሚመሩት ከፍተኛ ወታደራዊ ማዕረግ ባላቸው ሰዎች ነበር። ቆንስል የከፈቱበት ዋናው ምክንያትም ግልጽ ነው፣ ለጦርነትና ለስለላ። ለምሳሌ ጣሊያኖች ባድዋ ከሶስት ሚሊዮን ሊሬ በላይ የፈጀ ህንጻ ሰርተዋል። በዚያን ጊዜ ኮሎኔል ቶኚ ይሄ ህንጻ አንድ ቀን የአድዋው ገዢ መቀመጫ ይሆናል ሲል በድፍረት ተናግሯል። የጎንደሩና የመቀሌዎቹ ቆንስሎች በሙሉ ወታደራዊ መኮንኖች ናቸው። የደሴው ቆንስል ጀነራል አራንቶን በጣሊያን የጦር ሰራዊት ውስጥ ከፍተኛ ቦታ የነበረው ሰው ሆኖ ደሴ መወዘፉ ዓላማ ቢኖረው ነው። የሐረሩ ቆንስል ድፍረት ደግሞ በጣሙን የሚገርም ነው። ያለምንም ይሉኝታና ፍራንቻ በየጊዜው የሐረርንና የሶማሌን ድንበር ይጎበኝ ነበር። በቆንስሉ ቢሮ ተቀምጦ የሰራበት አንድም ቀን አልነበረም። ጦርነቱ ሊጀመር ግድም ከሐረር አነሱትና በኋላ የግሪያዚያኒ የደህንነት ጉዳይ ኃላፊ ሆኖ አዲስ አበባ ገባ። ከዚህ በተጨማሪ ጣሊያኖች በመላው ኢትዮጵያ በቁልፍ ቦታዎች ሁሉ የተሰገሰጉ ሰላዮች ነበሯቸው። በአዲስ አበባ በርካታ አውሮፓውያንና የሌሎች አገር ዜጎችም ለጣሊያኖች ይሰደዱ ነበር። አንድ የኢትዮጵያ ባንክ ሰራተኛ ፈረንጅ ባጭር ሞገድ የምታስተላልፍ የመገናኛ ሬዲዮ እቤቱ ቀብሮ እስከ ጦርነቱ ፍጻሜ ድረስ ለጣሊያኖች መረጃዎችን ያቀብል ነበር። ሌላው የሶሪያ ተወላጅ የሆነው ናስር የሚባል አረብ በወዶ ገባነት የኢትዮጵያ ሰራዊት አባል ሆኖ በንጉሱ ትዕዛዝ በጅጅጋ የኢትዮጵያ ሰራዊት ንብረት የነበሩትን ተሽከርካሪዎች እንዲያስተዳድር የተሾመ ሰው የጣሊያኖች ሰላይ ነበር። የናስርን የመገናኛ ሬዲዮ የደቡብ ግንባር የኢትዮጵያ ሰራዊት በጦርነቱ መጨረሻ ላይ አግኝቶታል። ሙሶሎኒ በታላቅ ጥንቃቄ ለጦርነቱ ሲዘጋጅ ነበር። አዎ፣ ባድዋ ጦርነት በአጼ ምኒልክ ድል ተመታ። የአፍረት ካባ ተከናንባ ላለፉት 40 ዓመታት የኖረችውን አገሩን ስም ሊያድስና ከሁሉም በላይ ለመበቀልና በአፍሪካ ቁልፍ ቦታ ያላትን ታላቋንና ነጻዋን ኢትዮጵያን የራሱ ለማድረግ ቆርጦ ተነስቷል። የወልወሉን ግጭትም የፈጠረው ለዚሁ ዓላማው ብቻ ነበር። ማርሻል ኢሚሊዮ ደቦኖ ስለዚሁ ጦርነት የጻፈው ማስታወሻ ለዚህ ጥሩ ምስክር ነው። ማርሻል ደቦኖ ከመጀመሪያው ጊዜ ጀምሮ ኢትዮጵያን የወረረው ጦር ዋና አዛዥ ከመሆኑም በላይ ወረራውን የነደፈው እሱ ነበር። ይሄ ወሬኛ ማርሻል ባወጣው መጽሐፉ ላይ ያቀረባቸው መረጃዎቹ የጦርነቱን እውነተኛ ገጽታ ቁልጭ አድርገው ያሳያሉ። ሙሶሎኒ ለማርሻል ደቦኖ የጻፈው ደብዳቤ ቃል በቃል ሲተረጎም ምናልባት ንጉሱ እኛን የመውጋት ሐሳብ ከሌለው እኛ ማድረግ አለብን ይላል። በሌላ ደብዳቤ ሙሶሎኒ ሲጽፍ ምናልባት ከዓለም ህብረት መውጣት እንገደድ ይሆናል፣ ቢሆንም የጦርነቱ ጅማሬ ካቀድነው ጊዜ ማለፍ የለበትም ብሏል። ከሁለት ወር በፊት ማርሻል ደቦኖ በራሱ በሙሶሎኒ እጅ የተጻፈ ምስጢራዊ ደብዳቤ ደርሶት ነበር። በዚህ ደብዳቤ ሙሶሎኒ ሲጽፍ እርግጠኛ ነኝ በጥቅምት መጨረሻ ወይም እንዲያውም በመስከረም መጨረሻ ላይ አንተ ራስህ ቀዳሚ እርምጃ ወስደህ ጦርነት መጀመር ስላለብህ 300,000 ወታደሮች ከ330 እስከ 500 አውሮፕላኖችና 500 ታንኮች ጋር ተልኮልሃል ይላል። ገና የክረምቱ ጊዜ ከማለቁ በፊት በምጽዋ የጦር መሳሪያዎች ተከማችተዋል። እናም ደቦኖ በማጓጓዣ እጥረት ምሬቱን ለሙሶሎኒ ሲያቀርብ ሙሶሎኒ አለምንም ቅዋሜ መመደቡን የጠየቀውን እያንዳንዷን ጥቃቅን ነገር ሳይቀር አሟልቶ ላከለት። ሁለት ዲቪዥን ሙሉ ጦር ምጽዋ ሲደርስ ማርሻል ደቦኖ ሌላ ኃይል ሲጠይቅ ሙሶሎኒ ያለምንም ማንገራገር የጠየቀውን ላከለት። ሙሶሎኒ እንዲህ ለጦርነት በምጽዋ ሲዘጋጅ በእንግሊዞች ሐሳብ እርግጠኛ ስላልነበረ ይህንን ጦር በባህር እንዲከላከሉ ሁለቱን የጦር መርከቦች በአድሚራል ቫኑቴሊሆ አዛዥነት በቀይ ባህር አቆማቸው። ማርሻል ኢሚሊዮ ደቦኖ በእጁ የገባውን ጦር በሦስት ክፍለ ጦሮች ከፍሎ ኢትዮጵያን ለመውረር እየተዘጋጀ ሲጠብቅ ከሙሶሎኒ ቴሌግራም ደረሰው። በቴሌግራሙም ሙሶሎኒ ለደቦኖ ሲጽፍ ኮንፈረንሱም ምንም አልወሰነም፣ ጄኔቫ ምንም አይወስንም፣ አንተ ወስን ይላል። ከተወሰኑ ቀናት በኋላ ጀነራል ዳሳ ኦራም ወደ ኤርትራ ተመልሶ ጥብቅ ምስጢር ያዘለ ከሙሶሎኒ የተላከ ደብዳቤ ለማርሻል ደቦኖ አመጣለት። በዚህ ደብዳቤው ሙሶሎኒ ይሄ ጦርነቱን ከመጀመር በፊት የምጽፍልህ የመጨረሻ ደብዳቤ ነው። ከመስከረም 10 ቀን በፊት የመጨረሻውን ትዕዛዜን ጠብቅ። በዚያን ጊዜ ሌላ ሁለት ተጨማሪ ዲቪዥንና በርካታ አውሮፕላኖች እጅህ ይገባሉ ብዬ አስባለሁ። ይህ ኃይልም ጦርነቱን ለመጀመርና ያቀነውን ለመፈጸም የሚበቃ ይመስለኛል። ቀጥሎም ልክ ከመስከረም 10 ቀን በኋላ ቴሌግራም መልእክቱ ደርሶኛል የሚል ቃል ሲደርስህ በሚቀጥለው 24 ሰዓት ውስጥ ወረራውን ትጀምራለህ፣ መስቀልንም በድል መሬት ታከብራለህ ይላል የሙሶሎኒ ደብዳቤ። ማርሻል ደቦኖ በአዲስ አበባ ያሉት የጣሊያን ዲፕሎማቶች እስኪወጡ ድረስ ጣሊያን በኢትዮጵያ ላይ በይፋ ጦርነት እስክታውጅ መጠበቅ እንዳለባት ለጠየቀው ጥያቄ ሙሶሎኒ ምንም ጦርነት ማወጅ ብሎ ነገር የለም፣ ጥቅምት 3 ቀን 1928 ከመንጋቱ በፊት ሌሊት ላይ ጦርነቱን እንድትጀምር አዝዣለሁ፣ ለዚህ ቴሌግራሜ አስቸኳይ መልስ እጠብቃለሁ ሲል መለሰለት። ማርሻል ደቦኖ በመጽሐፉ ላይ አምኖ እንደጻፈው የኢትዮጵያ ጦር ሁኔታ ይህን ያህል የሚያሰጋ ስላልነበረ ጦርነቱን ማወጁ ብዙም እንዳላስጨነቀው አምኖ ጽፏል። ጥቅምት 2 ቀን 1928 ሙሶሎኒ የተለመደውን ኢትዮጵያን የማስፈራራት ድንፋታውን በሮማ አደባባይ ሲደነፋ ማርሻል ደቦኖ ለሶስቱም ክፍለ ጦር አዛዦች ጀነራሎች ቀጭን ትዕዛዝ ሰጠ። አንደኛው ክፍለ ጦር አዲግራትን እንዲይዝ፣ ሁለተኛው ክፍለ ጦር አድዋን፣ ሶስተኛውና ኤርትራውያን የሚበዙበት ክፍለ ጦር በሁለቱ ክፍለ ጦሮች መካከል ግንኙነት ሳያቋርጥ ኢንጢቾን እንዲይዝ አዞ ጦሩን ኢትዮጵያን እንዲወር ላከው። ጥቅምት 3 ቀን 1928 ዓ.ም ገና ከመንጋቱ በፊት በትክክል ልክ ሙሶሎኒ እንዳዘዘው የጣሊያን ሰራዊት የኢትዮጵያን ድንበር ጥሶ መረብን ተሻገረ። ጠቅላላ ፕሮግራማችን በዚሁ ይጠናቀቃል። ይህንኑ ፕሮግራም ነገ ጠዋት ከአንድ እስከ ሶስት እንዲሁም ከሰዓት በኋላ ከሰባት እስከ ዘጠኝ ሰዓት በድጋሚ እናሰማለን። ደህና እምሹ።